Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ መጋቢት 14 2011 ዓመተ ምህረት ዝግጅታችን ጀመረ። ለጊዜያችን የኢትዮጵያ ሁኔታ መፍትሄው ምን ይሆን?
አንደኛ ነገር ህዝቡ መደራጀት አለበት። ሁለተኛ ደግሞ የህገ መንግስት ለውጥ መደረግ አለበት።
ኢትዮጵያ የምትባለው አገር እንድትኖር ከፈለግን ሁላችንም ቦታ ሊኖረን ይገባል። ኮንስቲትዩሽኑ መቀየር አለበት።
ለሁላችን የሚበጅ ስርዓት ስላልነበረን አሁን እሱን የምንጀምርበት በር ስለተከፈተ ሁላችንን እጃችን ማስገባት አለብን።
የኦሃዮ ዩኒቨርሲቲ የፍልስፍና መምህር ፕሮፌሰር መሳይ ከበደ፣ ከቺካጎ ሃርፐር ኮሌጅ የኢኮኖሚክስ መምህር ዶክተር ጌታቸው በጋሻውና የፖለቲካ ሳይንስ ምሁር፣ የትግራይ ዲሞክራሲያዊ ትብብር ታንድ እና የሸንጎም አባል ዶክተር አረጋዊ በርሀ እንደተናገሩት ቅደም ተከተል ነው የሰማችኋቸው። ከዜናው ቀጥሎ ይዘናቸዋል። ፕሮዲውሰሩ ንጉሡ ታምሬ ነው። የማስተናግዳችሁ ሰሎሞን አባተ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልን፣ እንደምናመሻችሁ አድማጮች። ዜናዎችን የማሰማችሁ ቆንጂት ታዬ ነኝ። ቤታችንን እያፈረስን በረንዳ ላይ ሆኖ መወያየት ትርፉ ውድቀት ነው ሲሉ ጠቅላይ ሚኒስትር አብይ አህመድ አሳሰቡ። ባለፈው አንድ ዓመት የተገኙ ውጤቶችን የሚያቃልሉ ያሏቸውንም ወገኖች ተችተዋል። ጠቅላይ ሚኒስትሩ አዲስ ወግ በሚል ርዕስ በጠቅላይ ሚኒስትር ጽህፈት ቤት የተዘጋጀው የፓነል ውይይት ጠቅላይ ሚኒስትሩ በድንገት ተገኝተው ባደረጉት ንግግር ማምሻውን ተጠናቋል። እስክንድር ፍሬው ለዛሬ አጠር ያለ ዘገባ ልኮልናል።
ጠቅላይ ሚኒስትሩ ዝምታቸውን ሰብረዋል። በተለያዩ ወገኖች ለሚቀርቡ ትችቶች፣ አስተያየቶች ተገቢ ያልሆኑ ላሏቸው አካሄዶች ምላሽ ሰጥተዋል። በጽህፈት ቤታቸው አዘጋጅነት ትናንት የተጀመረው የሁለት ቀናት የፓናል ውይይት ዛሬ ማምሻውን ሲጠናቀቅ ጠቅላይ ሚኒስትር አብይ አህመድ የተገኙት በድንገት ነው። ንግግራቸው ግን የድንገት አይመስልም። በተለያዩ አጋጣሚዎች የታዘቧቸውን መስተካከል ያለባቸው ሁኔታዎች በምሳሌነት የጠቀሱበት፣ በአንድ ዓመት ውስጥ የመጣው ለውጥም እውቅና እንደሚገባው የጠቀሱበት ነው ንግግሩ። ነገር ግን የተገኘውን ውጤት ቀለል አድርጎ ማየት እንደማይገባ አሳስበዋል።
ፖለቲካን በሚመለከት ቅድም ያነሳቸውን ጉዳዮች መቀነስ እውነተኛ ኤሌክቶራል ዲሞክራሲ ማምጣት ነው። አፋዊ ዲሞክራሲ ሳይሆን የተግባር ዲሞክራሲ ማምጣት ኢትዮጵያ ውስጥ ነው። ለዚህ ደግሞ እስረኞች፣ አሸባሪዎች፣ በነፍስ የሚፈለጉ ሰዎች ናቸው እኮ ኢትዮጵያ ውስጥ አሁን እንደፈለጉ እዚህ ሊሆኑ ይችላሉ የሚናገሩት። ከዚህ በላይ ዲሞክራሲ የለም። እነሱ ግን አይሉ በቅርቡ ዶክተር መረራ ጉዲና፣ ዶክተር ብርሃኑ ነጋ እና ዶክተር አረጋዊ ጋር በኢሲኤ ክርክር ነበር። ዶክተር መረራ ጉዲና ከእስር ቤት የወጡ ሁላችሁም እንደምታውቁት፣ ዶክተር አረጋዊ በርሄ 43 ዓመት አዲስ አበባ ማየት ተስኗቸው ከ43 ዓመት በኋላ አዲስ አበባ ነው ያዩ። ዶክተር ብርሃኑ ነጋ ድርጅታቸው አሸባሪ፣ እሳቸው የሞት ፍርድ የተፈረደባቸው፣ ጠቅላይ ሚኒስትሩ ጎናቸው ተቀምጦ ስለ ወደፊት ኢትዮጵያ እየተናገረ እባኮትን ወቅዘቶች ይሉኛል። ከምን እንደመጡ እንኳ የዘነጉ ሰዎች ናቸው። ከዛ በላይ ፖለቲካል ተግባር የለም። ሀገር ማየት የተነፈገ ሰው ሀገሩን እንዲያይ ሆኖ እስረኛ ከመንግስት ጋር ተቀምጦ በፈለገው መንገድ ሀሳቡን ማሰራጨት መቻል ትልቅ የፖለቲካ የተግባር ጅማሮ ነው። እሱን ተቀብሎ የጎደለ መሙላት ሲገባ ጥያቄ ነው ያለው። መቼ ነው ዲሞክራሲ ይመጣው ይላሉ። አራቱን ተቀምጠን የተከታከሉ ነው። እንደዚህ አይነት አቅላይነት የተሞላበት የዲሞክራሲ ጉዞ አይጠቅምም።
ጠቅላይ ሚኒስትሩ ማምሻውን ባደረጉት በዚሁ ንግግር ወቅታዊ የሆኑ ሌሎች ጉዳዮችንም ዳሰዋል። በሌላ ዘገባ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን እናመሰግናለን። በድሬዳዋ የሚገኙትን ከ15 እስከ 20 ሺህ ገደማ ህገወጥ ቤቶች ከማፍረስ ይልቅ ሌሎች አማራጮችን ለመተግበር እያሰበ መሆኑን ያስተዳደሩ መሬት ልማትና ማኔጅመንት ቢሮ አስታውቋል። ይሁን እንጂ እነኚህ አማራጭ መፍትሄዎች በ2010ና 11 የተገነቡትን ህገወጥ ቤቶች አይመለከትም ብለዋል። ዜናውን ያደረሰን ዘጋቢያችን አዲስ ቸኮል በቀጣይ ቀናት ዝርዝሩን ይዞልን ይቀርባል። የአጼ ቴዎድሮስ ጸጉር ወይም ቁንዳላ አቀባበል ስነ ስርዓት በኢትዮጵያ ብሔራዊ ሙዚየም ተካሂዷል። ከ150 ዓመታት በላይ በብሪታንያ የነበረው የአጼ ቴዎድሮስን ጸጉር ኢትዮጵያ መጋቢት 11 ቀን በይፋ መረከቧ የሚታወስ ነው። የሶማሊያው ጽንፈኛ እስላማዊ ቡድን አልሸባብ በመዲናዋ ሞቃዲሾ አከታትሎ ጥቃቶችን ማካሄዱን ባለስልጣናትና እማኞች ገለጹ። ዛሬ ጠዋቱ ላይ መኪና ላይ ተጠመደ ቦምብ ፈንድቷል። ከዚያ ከሁለት ደቂቃዎች በኋላ ተከትሎ በዚያው አካባቢ ሌላ ፍንዳታ መድረሱን የተነገረው አልሸባብ ለጥቃቱ ኃላፊነት ወስዷል። በመጨረሻም እንደ አውሮፓውያን አቆጣጠር በ2016 በተካሄደው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ የሩሲያን ሚናና ፕሬዝደንት ዶናልድ ትራምፕ የፈጸሙት ጥፋት ይኖር እንደሆን ሲመረምሩ የከረሙት ልዩ አቃቢ ሕጉ ሮበርት ሞለር ለረጅም ጊዜ ሲጠበቅ የቆየውን ሪፖርታቸውን አጠናቀዋል። የምክር ቤት አባላት ሪፖርቱ ይለቀቅ እያሉ ናቸው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ይጠናቀቃል።
ይህ አሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትዝ፣ በ25 ሜትር ባንድ በ1240 ኪሎ ሄርትዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርትዝ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ መጋቢት 14 2011 ዓመተ ምህረት ምሽት ፕሮግራም ነው። ከዚህም ከዚያም የእርቅና የሰላም ወሬ አለን።
ይቅር ይበላቸው እግዚአብሔር ብዬ ትቻለሁ። ይቅር ለእግዚአብሔር ቤተውኩት ጠይቆኛል። ካሳም አልፈልግም፣ እኔ ካሳም አልፈልግም፣ ትቻለሁ እርቁን። በጣም ደስ ብሎኛል።
ተፈናቅለው ከቆዩበት ወደ ነባር ከተማቸው በአምባሲ የተመለሱ የቤንሻንጉል ጉምዝ ነዋሪ ናቸው። የራያ ዘገባም ይዘናል።
እኛ የትግራይ ህዝብ አይደለንም፣ አማራ ነን። እስካሁን በእኛ ላይ የተጫወታችሁት ቁማርና ቁመራ ይበቃችኋል። ስለዚህ እኛ ካሁን በኋላ ግፍና በደል ሊደርስብን አይችልም። ወደ ወገናችን ወደ አማራው ህዝብ ነን በምንልበት ሰዓት ይገደላል። ከምሽቱ 5 ሰዓት 6 ሰዓት ወጣቱ ታፍኖ ይሄዳል።
በዞናችን በማንነት ጥያቄ ምክንያት የተፈናቀለ የለም። በዛውም የገመገምነውና ያየነው ነገር የለም።
የመጀመሪያው ተፈናቅያለሁ ብለው አዲስ አበባ የሚገኙ የራያ ተወላጅ ናቸው። ተከታዩ በትግራይ ደቡባዊ ዞን የጸጥታና አስተዳደር ጉዳይ ኃላፊ አቶ ምስጉን ኃይለ ናቸው። ይዘናቸዋል በምሽቱ። አሁን ወደ መጀመሪያው ዝግጅት እናልፋለን። ሶስት ኢትዮጵያውያን ምሁራንን በኢትዮጵያ ወቅታዊ ሁኔታ ላይ አወያይተናል። እንግዶቻችን ከዴተን ኦሃዮ ዩኒቨርሲቲ የፍልስፍና መምህር ፕሮፌሰር መሳይ ከበደ፣ ከሽካጎ ሃርፐር ኮሌጅ የኢኮኖሚክስ ምሁሩ ዶክተር ጌታቸው በጋሻውና የፖለቲካ ሳይንስ ምሁር የታንድና ሸንጎ አባል ዶክተር አረጋዊ በርሃ ናቸው። ያወያያቸው አዲሱ አበበ ውይይቱ የኢትዮጵያን ወቅታዊ ሁኔታ የሚዳስስ በመሆኑ ጠቅላይ ሚኒስትር አብይ አህመድ ስለ ማኅበራዊ ሚዲያ አጠቃቀም ያስተላለፉትንና እኛም በዕለቱ መጋቢት 10 አየር ላይ ያዋልነውን ዘገባ አሰምቷቸው ነው ወደ ውይይት የዘለቁት እና እናንተም የወቅቱን የኢትዮጵያን ሁኔታ የምትከታተሉ ምሁራን ናችሁና ይህ የጠቅላይ ሚኒስትር አብይ መልእክት የወቅቱን ሁኔታ ይገልጠዋል? የአዲሱ አበበ ጥያቄ ነው። ዶክተር ጌታቸው ይጀምራሉ።
አመሰግናለሁ። የተፈጠረው ሁኔታ በጣም የተለየ የሚያስፈራ፣ የአገሪቱንም እንደ አገር መኖር የሕዝብ በሰላም ውሎ ማደርን የሚያጠያይቅ ደረጃ ላይ ያደረሰ ነው። ጽንፈኞች በፖለቲካ አመለካከት ሳይሆን በዘረኝነት አጀንዳ ላይ ገፍተው ሕዝብን ከሕዝብ ለማፋጀት የተነሱ፣ የጠቅላይ ሚኒስትሩ መግለጫ ይሄንን ነው የሚገልጸው። አገሪቱ እየተተረማመሰች ነው ያለችው። ችግሮች በሁሉም ቦታዎች ነው ያሉት። በአማራ ክልል አለ፣ በኦሮሚያ ውስጥ በብዛት አለ። እንግዲህ ትንሽ ትግራይ ውስጥ ነው አንጻራዊ ሰላም ያለው እንጂ ያልተፈናቀለ ህዝብ፣ ያልተዋጋ ህዝብ አለ ለማለት አስቸጋሪ ነው። ሰላም ጠፍቷል፣ ደህንነት ጠፍቷል እና በእንደዚህ ደግሞ ለመቀጠል አይችልም እና ይህ አባባላቸው በዚህ በዘር ጽንፈኝነት ላይ ለሚሄዱ ድርጅቶች ናቸው ብዬ እኔ ከራሴ እምነት ተነስቼ ወደዛ ነው ለማመን የምፈልገው። ጥሩ ነገር ይናገራሉ፣ ግን ባለቤት አይሰጡም። ባለቤት ሰጥተው ስምን በስሙ ጠርተው ይሄ እንዲህ ነው ብሎ አለማለታቸው ትንሽ አስቸጋሪ ነው። ሀሳቡ መሪ ለመሆን ያቅተዋል። የመመሪ ሀሳብ አመጡ ብሎ ለማለት ያስቸግራል። እዚህ ላይ በግልጽ መናገር ነበረባቸው።
ምናልባት ዶክተር ጌታቸው እንዳሉት አዎ ባለቤት የሌለው ወቀሳ ነው እና የጅምላ ወቀሳ ነው ለማን ነው ያሰኛል። ዶክተር አረጋዊ እርስዎም ከብዙ ዓመት በኋላ ወደ ትውልድ አገሮ ኢትዮጵያ ተመልሰው ይህንን የኢትዮጵያ ሁኔታ ለማገዝ እንደተሰለፉ እርግጥ እርስዎ በይበልጥ የሚታወቁት የህወሓት መስራቾች ከሆኑት አንዱ መሆኑ ነው። ምናልባት የሆኑን በኢትዮጵያ የሚካሄደው ችግር ህወሓት ሰራሽ ነው፣ ከኋላ መዘውሩ እሱ ጋር ነው ያለው የሚሉ ሰዎች አሉ። ይሄንን ደግሞ ህወሓትን ከእርስዎ የተሻለ የሚያውቀው የለምና እርስዎም በዛ ላይ የወቅቱ ሁኔታ ምን ይመስላል? ከማን ነው የመጣው? ዶክተር አብይስ ማንን ነው የሚናገሩት? አሁንም በወቅታዊ በተጨባጭ የኢትዮጵያ ሁኔታ ላይ የእርስዎን እይታ እናገኝ እስቲ ዶክተር አረጋዊ።
በጣም ጥሩ አመሰግናለሁ። በሞላ ጎደል ወንድሜ ዶክተር ጌታቸው ያነሱት ሀሳቦች እጋራዋለሁ በመሰረቱ ማለት ነው። ምናልባት ለየት የሚል ነገር ካለ ምንድን ነው ትግራይ ውስጥ አንጻራዊ ሰላም አለ የሚለው አዎ ይመስላል፣ ግን ህዝቡ ግን ሰላም ውስጥ ነው አለ ለማለት አንችልም። አፈና ስር ያለ ህዝብ መሆኑ እንዲታወቅልኝ ስለምፈልግ ነው። ያ ነው ሰላም የሚያስመስለው። የታፈነ ሰው ደግሞ ሰላም አለ ለማለት አስቸጋሪ ነው። ይህን ለትግራይ ህዝብ ያለኝን አቋምና መታገልም እስኪቸግረው ድረስ የታፈነ መሆኑን ለማስመር ነው።
እንደው እንዳላቋርጠውት እንጂ ለነገሩ አንዳንድ ሰዎች እንደሚሉት ሰላም አለ ለማለት የሚናገሩት ሰዎች አዲስ አበባ ወይም በሌላ የኢትዮጵያ ክፍል በየዕለቱ ረብሻ፣ አመፅ፣ ግድያ፣ እስራት አለ። ምናልባት ይህን ነገር ከዛ አንሰማም ስለማንሰማ ነው ወይንስ ደግሞ ሰው እንደሚለው አንጻራዊ ሰላም አለ እዛ የሚለው ነገር እሱንም ግምት ውስጥ ቢያስገቡልኝ ብዬ ነው።
አዎ ስለማትከታተሉትም ሊሆን ይችላል እንጂ በየቦታው እንቅስቃሴዎች አሉ። በአብይ አዲ፣ በነበለት፣ በእክሳድ ሐሬባ፣ በአጽቢ፣ በሸራሮ የነበሩ ህዝባዊ ንቅናቄዎች አልተዘገቡም። የሚደበደቡት ለምሳሌ የአረና ትግራይ አባላት በሙሉ እስካሁን ድረስ የታሰሩ አሉ። እነዚህ መዘገብ ያለባቸው ነገር ይመስለኛል።
እሺ
ወደ ወቅታዊው ስመጣ ዶክተር አብይ አህመድ ያቀረቡት የወቅቱን ሁኔታ የሚተነትን ሀቅን የተመረከሰ ነው ባይ ነኝ። ከድሮ ጀምረውም ኢትዮጵያ የሚያውቋት ሁለት ጽንፈኞች ናቸው። በአንድ በኩል እንገነጠላለን የሚሉ፣ በአንድ በኩል ስለ አንድነት ብቻ ጭፍን አንድነት የሚሰብኩ ልዩነት የለንም ብለው ልዩነትን እንደሌለ የሚቆጥሩ ወገኖች የሚያካሄዱት የገመድ ጉተታ ኢትዮጵያ ጥሩ ስርዓት፣ ህዝባዊ ስርዓት፣ ፍትሐዊ ስርዓት አይታ አታውቅም እስካሁን ድረስ። አሁን ትንሽ በሩ ተከፍቷል። ፍትሐዊ ስርዓት ለማግኘት በሩ ተከፍቷል። ይህንን በጸጋ ተቀብለን በዛ ላይ መገንባት ሲገባንና የጽንፈኞቹን የጽንፈኛ አመለካከቶቹን አፍ እንዲዘጋ ወይም የእነሱ ሀሳብ ዋጋ የሌለው መሆኑ ተባብረን እንደ ማስቆም የምናደርገው ጥረትም ብዛም አይደለም። ሁላችን እንግዲህ የተወሰኑ አካላት ለማለት አይደለም። በተለይ በፖለቲካ ልቀናል የምንል ሰዎች፣ ነገሮችን ይገባናል የምንል ሰዎች በአጠቃላይ ልሂቃኑ ይህንን ይሄ የጽንፈኛው ሀሳብ እንዲህ ወደ ታች እንዲቀበር የሚያሰባስብ አንድ የሚያረግ ወደ አንድ የሚያመጣ ሀሳቦች ጎልተው እንዲወጡ እና የበላይነት እንዲያገኙ የምናደርገው ጥረት በተናጠል አለ። በተሰባሰበና ኃይል ባለው መልክ ግን የሂደቶችን አቅጣጫ አስያዥ በሚሆንበት መንገድ ግን ጎላ ብሎ አይወጣም። ስለዚህ ዶክተር አብይ የተናገሩት ትክክል ነው። በእርግጥ ዶክተር ጌታቸው እንዳሉት ስፔሲፊክ መሆን ነበረባቸው፣ እኔም
ተጨባጭ ማድረግ ነበረባቸው። እሺ
ትንተናው ትክክል ነው። አደገኛ ሁኔታ ነው ያለው። ሁላችን ደግሞ ይሄን አደገኛ ሁኔታ ለጽንፈኞች በግራም ይሁን በቀኝ ያሉ ጽንፈኞች እንዳይጠቀሙበት አበርትተን ተሰባስበን ተደጋግፈን መታገል ያለብን ይመስለኛል።
እሺ በጣም አመሰግናለሁ። እንደው ወደ ፕሮፌሰር መሳይ ልምጣ። ፕሮፌሰር መሳይ በየጊዜው በኢትዮጵያ ወቅታዊ ጉዳይ ላይ ይናገራሉ፣ ይጽፋሉ። በቅርቡ ከጻፉት አንድ በጣም ወቅታዊ የሆነ ጽሁፍ አንብቤ ያለው በእንግሊዝኛ የጻፉት ድሮዊንግ ላይን ኢን ዘ ሳንድ ኦፍ ኤትኒክ ፖለቲክስ የሚል ነው። ማለት በጎሳ ፖለቲካ አጥር መስራት ወይም በጎሳ ፖለቲካ መታጠር እንደማለት ይመስለኛል ትርጉሙ። የተሻለ ትርጉም እርሶ ጋር ካለ በደስታ እቀበላለሁ። የወቅቱን የተባባሰ የጎሳ ፖለቲካ ይህም ጣምራ ገዢ ፓርቲዎችን አልፎ የሀገሪቱን ሕልውና አደጋ ላይ የሚጥል አካሄድ መሆኑን ገልጠው እዛ ይጀምራሉ። ስለ አዲስ አበባ ባለቤትነት ጥያቄ፣ ስለ ሕገ መንግስቱ መለወጥ አስፈላጊነት የመሳሰለ ነው በስፋት የጻፉትና የጠቅላይ ሚኒስትር መግለጫ ቀደም ሲል ያደመጥነውን ግምት ውስጥ አስገብተው ካስፈለገ የጽሁፉን ዋና ጭብጥ በአጭር ውስጥ ለአድማጮች ይግለጡልን። ምንድን ነው ዋና የእርስዎስ መልእክት እዚህ ላይ?
እሺ፣ ቅድም በጌታቸውና በዶክተር አረጋቢ የተገለጹትን ላይ ትንሽ አንድ ሁለት አስተያየት ለመስጠት እኔ እንኳን ብዙ ለምን ስም አልተጠራም የሚለው አያስጨንቀኝም። ጽንፈኛ ኃይሎች ማን እንደሆኑ እናውቃቸዋለን። እሳቸው ጠቅላይ ሚኒስትሩ በዚሁ ሽግግር ውስጥ ገብቶ ከሌ ደግፋል ከሌ የሚለውት እንዳይገባ፣ በአጠቃላይ ችግሩ ከየትም ከየትም መምጣ ጽንፈኛነት ነው የሚለው መልዕክት ሊያስተላልፉ መሰለኝ። እና ብዙ አይነት ቅርጽ አለው ጽንፈኛነት፣ ነገር ግን ዋናው ችግሩ እሱ ነው ነው። የትግራይን በተመለከተ አዎ፣ መቼስ ሰላም እንዳለ ይመስላል፣ ግን አፈናም ሊሆን ይችላል። የታፈነ ነገር ውስጥ ሁሉ ጸጥታ ለሰላም አለ። እንግዲህ እውነተኛው የትኛው ነው የሚለው ህዝቡ ራሱን ሲገልጽና በነጻ ሲናገር ነው የምናውቀው፣ እና አሁን ለመናገር አይቻልም። በአጠቃላይ እንግዲህ እኔ ትንሽ ለየት ያለ አቋም ልይዝ ፈልጋለሁ። ዶክተር አብይ ስልጣን ላይ መጡ ጊዜ በጣም ነው ደስ ያለኝ፣ በጣም ነው ለመደገፍ የጓጓሁት። ዋናው የገፋፋኝ ነገር የዴሞክራሲው መከፈት አይደለም፣ እኔ በአገር አንድነት ላይ የወሰዱት ጠንካራ አቋም ነው። ለኢትዮጵያ የተናገሩት የአንድነቱ ጉዳይ በምንም አይነት መሸርሸር እንደሌለበት የገለጹበት ነው። ዴሞክራሲውን በተመለከተ ተከፍቷል፣ እስረኞች ተለቀዋል፣ ሁሉ በጣም ጥሩ ነው፣ ሁሉ በጣም የሚደገፍ ነው። ነገር ግን ለማንም ሰው ለሚመለከት ሰው እንዲህ ያለ ገደብ የሌለው ዴሞክራሲ እንዲህ አይነት ችግሮች እንደሚያስከትል ማንም ማየት ይችል ነበረ። ምክንያቱም ለዘመናት የተጨቆነ ህዝብ አንዴ እንደዚህ ሜዳው ሲከፈትለት መመሪያ ከሌለው፣ ባህሉ ከሌለው፣ አስፈላጊ ተቋማቶች ከሌሉ እንደዚህ አይነት በጣም በሰፋ ሁኔታ ሁሉ ነገር ሲለቀቅ ችግሮች እንደሚፈጠሩ መገመት ይቻል ነበር። በበኩሌ ገምቼ ነበረ እንደዚህ እንደማይቀጥል በበኩሌ ያውቅ ነበረ። ለዚህም ነው ደጋግሜ በብዙ ጽሁፎች ላይ ትንሽ ጠንከር ያለ መንግስት ያስፈልጋል፣ ዴሞክራሲ መከፈቱ በጣም ጥሩ ነው፣ ግን የተገደበ መሆን አለበት። ምክንያቱም ዴሞክራሲ ባን ሊያቋቋም ሀገር ማንም የለም። በጣም አዝጋሚ ሂደት ነው፣ ብዙ ጊዜ የሚገነባ ሁኔታ ነው እና ባንዴ ከአንድ የሆነ ፈራጭ ቆራጭ አገዛዝ ወደ ዴሞክራሲ ተመልሶ በጤናው እንደተፈለገው ይሄዳል ማለት ለእኔ የማይሆን አመለካከት ነበር እና ብዙ ብዙ መገንባት ያለበትን ነገር ነው አሁን ባንዴ ሁላችንም ሸክመን ለምን እንዲያለው የሚያምን ነው።
ነጥቦን አይርሱ ፕሮፌሰር። አንድ በመሀል ለገባ የፈለግኩት ይሄ እንደሚመጣ ጠርጥሬ ነበረ ያሉ መሰለኝ። ጥርጣሬው ከምን የመነጨ ነው? ይሄ የአሁኑ ሁኔታ ኢትዮጵያ እንደሚከሰት እንዴት አወቁ ወይም እንዴት ጠረጠሩ?
ይሄ ነው ማለት ብዙ አመት የታፈነ ህዝብ ባንዴ ሲለቀቅ የዴሞክራሲው መርሆችና አሰራሮች ልምዱም አመለካከቱ ምናምን ስለሌለው የሁሉ ተፈጥሯዊ አይደለም። ዴሞክራሲ ተፈጥሯዊ ነገር አይደለም። ተፈጥሯዊው ዘውጋዊ አመለካከት ነው፣ በቡድኖች ተከፋፍለው መዋጋት፣ ያ ነው ተፈጥሮ። ከዛ ግን ለመውጣት ሌላውን የመቀበል አዝማሚያ እና እንዴት አይነት መመሪያዎች ያስፈልጋሉ የሚለው ነገር እሱ በባህል የሚገኝ በእድገት የሚገኝ የሚገነባ ነገር ነው። ለዚህ ነው እኔ እንደተፈለገው ሊሄድ አይችልም ብዬ ወደፊትም ቀስ በቀስ እንደሚገደብ አቅ ነበረ። ይህን ጽፌያለሁ፣ ሰው ሁላ ሊያነብልኝ አልቻለም እንጂ ጽፌዋለሁ። ምሳሌ በቀንሳ ካሪዝማ ብዬ የጻፍኩት ከዚህ በፊት አለ። ስለ ካሪዝማ የጻፍኩት አንዱም ይሄ ነው። ትንሽ እንደ ጠንከር ያለ መንግስት ያስፈልጋል፣ ግን ክፍት የሆነ ህብረተሰቡን ወደ ዴሞክራሲ የሚያራምድ። ሁለተኛ ደግሞ እንደዚህ ስርዓት ባለበት ኢኮኖሚ ጨርሶ በሚጠበቀው ደረጃ ባልደረሰበት ሁኔታ ሰዎች በሰላም ይፎካከራሉ የሚለው ነገር ጨርሶ እንቆቅልሽ ነው። ስለዚህ መሆን ያለበት መከፈቱ ጥሩ ነው፣ በጣም መደገፍ አለበት። ግን ደግሞ ጠንከር ያለ አሁን ሰው ልኮ የሚጠይቀው ህግን የበላይነት ማክበር አለበት። ይሄ መንግስት የለም ወይ መንግስት የለም ወይ ነው ሰዎቹ የተፈናቀሉት የሚሉት ነውና ማፈናቀል እንደ መብት ተወስደዋል። የጻፍኳት ስለ አዲስ አበባ ነው። ያው እኔም እዛ ላይ የምለው አክራሪነት ነው። እኔ ግን አክራሪነትን ሁለት ፍች ነው እዚህ ላይ የምሰጠው። አንደኛ አሁን ያሉት ተቃዋሚ ፓርቲዎች በአመዛኙ አክራሪ መሆን አለባቸው። ምክንያቱም መሀሉን ሰፈር መካከለኛውን ሰፈር የያዘው አብይ ስለሆነ በተለይ ኦሮሚያ አካባቢ ውስጥ ለማዳከም እንደ አዲስ አበባ ያለ ጥያቄ ይነሳና የግድ አቋም እንዲይዝ ወይም ረብሻ እንዲፈጠር ወይም ሰው ስጋት ላይ እንዲወድቅ ማድረግ፣ ይሄ አንድ አስፈላጊ የፖለቲካ ስትራቴጂ ነው ለነሱ። እንዴት ነው የምናዳክመው አብይን ካሉ ይኸው ነው እንግዲህ፣ ወደዚህ ወደ አጥናፊነት ነው የሚሄዱት። ሁለተኛ ራሳቸውም ደግሞ መካከለኛው መንገድ ስለተያዘ የግድ ለራሳቸው ፖለቲካዊ ተልእኮ ለማግኘት ወደ ጫፍ መሄድ አለባቸው እና ይሄ ወደ አክራሪነት የሚያመራው ከዛ የመጣና አዲስ አበባ የመታገሪያ ቦታ ሆናለች ማለት ነው እንግዲህ። እና ሁሉም ይጎትታል በየፊናው ያለውንም መንግስት ለማዳከም ነው። ስለዚህ እና መጨረሻ ላይ ያልኩት ያው እንግዲህ አዲስ አበባዎች ያላቸው አማራጭ ያው መንቃት፣ መደራጀት እና መታገል ነው እንግዲህ ብዬ ነው የጻፈ።
ለዚህ ለዛሬ ቀውስ ግን ቲፒኤልኤፍ ወይም ህወሓት ምክንያት ነው የሚሉ አሉ። ወደ ስልጣን መመለስ ስለሚፈልግ ጎሰኞችን ያደራጃል፣ ተገንጣዮችን ይደግፋል፣ እነሱን ያነሳሳል በማለት ቲም ለማና ደጋፊዎቹ ይከሳሉ። ዶክተር አረጋዊ ህወሓትን ያውቁታል። ይህ አባባል ትክክል ነው? የህወሓት እጅ ከኋላ አለበት ለኢትዮጵያ ለወቅቱ ትርምስ?
ህወሓት የሚባለው የህወሓት አመራር ለማለት ነው። መሆንም ያለበት እሱ ይመስለኛል። ህወሓት ብዙ ህዝቡንም ስለሚያጠቃልል አከራካሪ ነገር ነው እና እሱን እተወዋለሁ እኔ።
እዚህ ላይ ግን እያጣራን
ለመራር ግን
ህዝባዊ ወያኔ ሓርነት ትግራይ የፓርቲው ስም ይመስለኛል። የድርጅቱ የትግራይ ህዝብ ሌላ፣ ህወሓት ሌላ ይመስለኛል።
አዎ ህወሓት በህወሓት ስም ብዙ ህዝብ ታግሏል፣ ብዙ ታጋዮች ተሳትፈዋል። አሁንም ህወሓት ድርጅታችን ነው ብለው የሚያምኑ አሉ። ነገር ግን እነዚህና አመራሩ ለይተን ማየት አለብን ለማለት ነው።
አዎ ህዝቡንና እሱን ማን መለየት ያስፈልጋል። እሺ ግን የህወሓት እጅ አለበት የሚሉትን ሰዎች አስተያየት እንዴት ያውታል? መልካም
እና የህወሓት አመራር የሚያደርገው ያለ ድርጊት ቦለማ እንዳሉት ትክክል ነው። ስልጣን ላይ ለመቆየት ነው የሚፈልገው። አከራካሪም አይመስለኝም። ወደ ነበረበት ስልጣን ያመጣለት ጥቅም ለመጠበቅ ስልጣን ላይ ለመቆየት ይፈልጋል። ተገፍቶ ነው የወጣው። ስለዚህ ሊመለስ የሚፈልግ አንድ ፖለቲካ ኃይል የግድ ለውጥ በሚያመጡት ኃይሎች ላይ ሸር መስራቱ የማይቀር ነው። ቲዮሬቲካሊ የማይቀር ነው። በተግባር ደግሞ ይህን እየሰራ ነው ያለው ይሄ አመራር። እንደውም አልፎም ለእኛ የማትሆን ኢትዮጵያ ከሆነች እንገነጠላለን እስከ ማለትም ይሄዳሉ። ይሄ የሚል ለውጡን በተሳካ ሁኔታ እንዳይቀጥል የማይፈነቅሉት ድንጋይ የማይሸርቡት ተንኮል የለም ብዬ ነው የማምነው።
ዶክተር ጌታቸው ሊገቡ ፈልገው ነው?
በመሰረቱ አንድ መስተካከል ያለበት አስተሳሰብ ያለ ይመስለኛል። ጽንፈኞች ከሁለቱም ጫፍ የሚባል ነገር እንዲሁ እየተባለ እየተለመደ እንደ እውነት እየተወሰደ እየሄደ ነው። እኔ ሁለት ጫፍ ጽንፈኝነት አለ ብዬ አላምነ። በአጠቃላይ የአገሪቱ ፖለቲካ እየተናወዘ ያለው በአንድ በኩል የኢትዮጵያ አገራዊ አንድነትን የሚደግፉ ብዙ ኃይሎችን ይጨምራል። ሌላኛው በዘረኝነት መንገድ ያው ከህወሓት ከኦነግ የነኚህ የፖለቲካ መስመሮችን የሚከተሉ ቡድኖች፣ ሚዲያዎች፣ የሶሻል ሚዲያ ማህበራዊ ሚዲያ የሚሉትን ሁሉ የሚጠቀልል ዘረኝነትን የዘር የበላይነትን የሚያራምዱ ናቸው። እነኚህ ናቸው ጽንፈኞች። ይሄ ግን አገራዊ አንድነትን የሚጨምረው የሚይዘው ክፍል ምንም ጽንፍ ላይ አይደለም። ኢትዮጵያ የምትባል አገር ትኑር፣ ሁሉም ህዝብ በእኩልነት እዛ ውስጥ ይኑር፣ ማንም ከማንም ሳይበልጥ ሁሉም በአገሪቱ ውስጥ የፈለገበት ቦታ ሄዶ ሰርቶ ሀብት አፍርቶ ቤተሰብ መስርቶ ለመኖር መቻል አለበት። ኢትዮጵያ ለሁሉም እኩል ትሁን የሚል ነው። ይሄ ዶክተር አብይን ይጨምራል። በዚህ ጽንፈኝነት ውስጥም እንግዲህ እሳቸው ይመደባሉ ማለት ነው። ይሄንን አቋም የሚያራምዱ ጽንፈኞች ናቸው ከተባለ ሳገር ይሄ ሁለት ጽንፍ አለ የሚለው የሚገፋው በእነኚህ የዘር ጽንፍ ላይ ቆመው አገሪቱ ብትበጠበጥም ባትበዋጠ የሆነው ነገር ቢሆንም እኛ ግን የበላይነታችንን አስረግጠን የፈለግነውን አግኝተን ሌላውን ተጭነን ነው። አሁን እስቲ ማን የት ቦታዎች ላይ ችግር እያስነሳ እንዳለ ከተመለከተ በእርግጥ እንዳላችሁት ህወሓት አንድ ነው። በሁሉም አገሪቱ ውስጥ ችግሮች እንዲበዙ፣ ህዝብ ከህዝብ እንዲጋጭ፣ መሳሪያ እንዲጎርፍ፣ ገንዘብ እያፈሰሱ በሰላም የሚኖረውን ህዝብ ወንድማማቸው ነው የሚኖረውን ህዝብ እያዋጉ ነው። ጎንደር ውስጥ የምናየው የቅማንትና የአማራ ችግር ይሄ ነው። ወደ ቤኒሻንጉል ብራም ስንሄድ እነሱ የሰሩ ስራ በኦሮሞዎችና በአማራዎች ላይ ያመጣውን ጣጣ እናያለን። በብዙ ቦታዎች ይሄን ለመጥቀስ ይቻላል ለማለት ነው። አንድ ይሄ ነው። በሌላው ደግሞ በኦሮሞ የዘረኝነት መስመር ላይ እየሄዱ ያሉት ኦዴፓ ውስጥ ገብቶ ይሄ የማፈናቀል ስራ በድሃው ህዝብ ላይ የሚፈጸም የማፈናቀል ስራ እና የማባረር ስራ አሁን ያለ ጊዜው የሚነሳው አዲስ አበባ የኛ የሚሉትን አጀንዳዎች እየገፉ አገሪቱን የሚያበጣብጡ ናቸው። እና ስለዚህ ሁለቱንም የአገር አንድነት የሚሉትንና ይሄን በሌላ በኩል ዘርን የሚያበጣብጡና የዘር በላይነትን የሚገፉትን እኩል መስፈርት ላይ ባናስቀምጣቸው ትክክል ይመስለኛል።
መልካም ፕሮፌሰር መሳይ ወደ እርስዎ ጋር ልምጣ። አሁን ቀደም ሲል ሁለት እንግዶቼ የተናገሩትን እዛ ላይ የሚጨምሩት ካለ እሱን እንዳለ እንደተጠበቀ ሆኖ ወደ አዲስ አበባ ጉዳይ ላምጣው። እርስዎ የአዲስ አበባን ጉዳይ አንስተው መደራጀት አለባቸው፣ አዲስ አበባ የአዲስ አበባዎች ነች፣ ከዛ አልፎ ደግሞ የሁሉም ኢትዮጵያዊ እንዲያውም የአፍሪካውያን ሁሉ ነች፣ የአገሪቱ መዲና ነች እና ባለቤት የተለየ የላትም ነው። ነገር ግን ብዙ ሰዎች አሁን ዶክተር አብይን እስከ መጠራጠር የደረሱት እነሱ እንደሚሉት ኦቦ ለማ ስለማይለዩቸው ነው። አቶ ለማ መገርሳ ደግሞ እቅጩን ተናግረዋል። ፊንፊኔ የኦሮሞዎች ነች፣ ልዩ ጥቅም ኦሮሞዎች ይገባቸዋል መግለጫ ላይ አውጥተዋል። ኦፒዲ የኦሮሞ ዲሞክራቲክ ፓርቲ፣ ይሄ ፓርቲ ደግሞ ዶክተር አብይ በዋናነት ያሉበት ነው። ለዚህ ነው ዶክተር አብይ የዚህ ጉዳይም ራሳቸው ያውቁታል። ይሄ ነገር ሲካሄድ የሁከቱ አንዱ ምንጭ ናቸው ዶክተር አብይ እስከ ማለት እስከ መጠራጠር የሚደርሱበት ሁኔታ ይሄን በማየት ነው። እስቲ እዛ ላይ የእርስዎን አስተያየት ይንገሩኝ። ኦቦ ለማና ዶክተር አብይ ተለያይተዋል። እንደውም አንዳንድ ሰዎች ሁለቱ አይግባቡም፣ ዶክተር አብይ ተጽዕኖ አለባቸው፣ አስቸግረዋቸዋል የመሳሰለ የሚነገር መላምት አለ። እንደው እስቲ እናንተ ሁላችሁም እዚህ ላይ ትሄዱበታላችሁ፣ ግን ከፕሮፌሰር መሳይ ልጀምር ብዬ ነው።
እዚህ ላይ ግን ለጌታቸው መልሱ ለመስጠት እኔ ሁለት አክራሪዎች አሉ ካምፖች ሲባል በግጥ አንደኛው ኦፍኮርስ ዘር ላይ የተመሰረተው አስቸጋሪው ጦር ያነሳው ነው። ሁለተኛው ከዚህ በፊት እንደሚለው እንግዲህ አንድነት የሚፈልግ አለ። ብዙ ግን ምን አይነት አንድነት የሚለው ጥያቄ ላይ ነው ችግር ያለው። ለምሳሌ አሁን እኔ በበኩሌ የማምነው ዘጋዊ ክፍፍሎች በኢትዮጵያ ውስጥ ያለ ነገር ነው። ወደኋላ መሄድ የማይቻል መቀበል አለብን። እዛ ላይ ነው የኢትዮጵያን አንድነት መመስረት ያለብን እንጂ እንደገና ወደ ኋላ ሄደን ሁሉን ነገር ሰርዘን በኢምፔሪያል ጊዜ የነበረውን አንድነት ልናመጣ አንችልም።
ይሄ የሌላ
እንደሚያስቡ አውቃለሁ። እና እነዛንም ደግሞ ሌሎችን ጽንፈኞችንም የሚያስነሳቸው ይሄ ፍርሃት ነው። አንድ ነገር ከተቀበል ቀስ ብሎ ያው የአንድነቱ ጉዳይ ወደ ድሮ ይሄዳል የሚል ብዙ ስጋት አለ። እና ሁለቱ መካከል ክርክር እንዳለ አውቃለሁ። እና ይሄ ነው እንግዲህ ትንሽ እንትን የሚለው። ሁለተኛ ችግርም ሳያነሳ ጦርም ሳያነሳ ሊከፋፈል ይችላል። አሁን ምሳሌ የደቡቡን ሁኔታ ስናይ፣ ሲዳማ ስናይ ምንድን ነው ተከፋፍለው ተከፋፍለው የት ሊደርሱ ነው? የራሱን ጥቅም አይቶ ሰብሰብ ማለት ሲገባው በተለይ ለኢኮኖሚ በጣም ስለሚጠቅም የለም እኔ እንዲሆን ያለው ራሱ ሁሉ ሰው ስጠላ የክልሎች ጉዳይ እንደተባለው በራሱ አካባቢ መንገድ ስለሚፈልግ በቃ ልከልል ነው። ይሄ ራሱ እንግዲህ አንድ አክራሪነት ነው። ምንድን ነው የሚያጣላው? ሰው ለምንድን ነው አብሮ መኖር የማይችለው?
እሺ፣ ወደ እነ
ጌታቸው እዚህ ላይ ስሜን ጠርቶ ስላነሱ፣
እሺ ዶክተር ጌታቸው
እሺ፣ በእሷ በአጭር ወንድሜ ፕሮፌሰር መሳይ ይሄ የድሮ ኢምፔሪያል ስርዓትን ለመመለስ የሚፈልጉ የሚካሄድ ክርክር አለ ላሉት እኔ መረጃ ፈልጋለሁ። እኔ እንግዲህ ከታተላለሁ ብዬ ገምታለሁ፣ ግን አንድም አላየሁም። እሱ ይቅርና ልክ እንደ ፖለቲካ እንቅስቃሴ የተደራጀ አማራጭ ፕሮግራም አድርጎ ይሄንን ያቀረበ በኢትዮጵያ የፖለቲካ ሁኔታ ውስጥ አለ ወይስ ድሮ የዛሬ ምናልባት ከደርግ በፊት በነበረው በጃንሆይ ጊዜ የነበረውን ስርዓት በመመልከት ምንድነው እባብን ያየ ሁሉ ጊዜ በሊጥ በረዬ ነው ያን የነበረው እንደገና ሊመጣብን ይችላል ብሎ የመፍራት ለዛው ምንም መሰረቱ የሌለ መሰረቱ ለዛ የኢኮኖሚ ዋልታ የነበረው የመሬት ይዞታ ነው የነበረው። ያ ከተፈነቀለ በኋላ እና ከተለየ በኋላ ድሮ ነበርና አሁን እንደገና ሊመጣብን ይችላል የሚል ፍርሃት ነው ወይስ አሁን እንደዚህ እየተገለጸ ያለ ነገር አለ?
እሺ ፕሮፌሰር ባጭሩ መልሰው ወደሚቀጥለው።
የለም ፕሮፌሰር ያሉት አገራዊ አንድነት ተጠብቆ ሁሉም ብሔሮች እኩል ይኑሩ ከሁሉ የሚያቅፉ የፖለቲካ አመለካከት በአገራዊ አጀንዳ ላይ እንሂድ የሚል ነው ያለው እንጂ ኢምፔሪያል አገዛዝ እናምጣ ያለ ማንም።
ፕሮፌሰር መሳይ ባጭሩ መልሰው ቅድም ከአዲስ አበባ ጋር
እኔ ደግሞ ብዙ ጽሁፍ ማነበው ወደ ድሮ ክፍለ ሀገራት እንመለስ የሚል ነው። እሱ ነው የሚያዋጣው
አለ እሱ እሱ አለ
እሱ ነው የማየው። እና የክፍፍሉ ነገር ቀርቶ ሌላ አይነት አደረጃጀት እናምጣ የሚለው ነው አንደኛው ጋር ክርክር ያለው። እና በተለይ አሁን ይሄ የክልሎችን የሚቃወመው ጽሁፍ ብዙ ነው። ይሄንን እኔ እንትልለው እችላለሁ መቼ ወጣ ብለን ብናየው ማንም ማን ነው ወደ ኦንላይን ብንሄድ ሁሉ እንዴት ሲነበብ ይሄን ነው የምንሰማው። እና እሱ ለማለት ነው ግድ የለም እሱ ምንም አይደለም።
ኢምፔሪያል
ወደ አዲስ አበባ
ማለት አይደለም እውነት ነው እኔም ሰምቻለሁ አይቻለሁ።
ይሄ ወደ አዲስ አበባ ወደ አነሳሁት ጉዳይ ፕሮፌሰር
አዳዊ መንግስታ የአንድ መንግስት
ኦልተርኔቲቭ የፌደራል ሲስተም አማራጭ ተብሎ የቀረበ ነው እንጂ ወደ ድሮ ዘውዳዊ ወይ ኢምፔሪያል መንግስት እንመለስ የሚል አይደለም። እና እሺ አሁን እሱ እስከሆነ ድረስ መግባባት አለ።
ፕሮፌሰር እሱን አጥርታችሁታል? ወደሚቀጥለው በአዲስ አበባ ጉዳይ ላይ ወደ አነሳሁት ይሄዳሉ።
አዲስ አበባን በተመለከተ መቼስ ለማና
ትራቢ
መካከል ያለው እኔ አላቅም ምንም ነገር እና እዛ ውስጥ መግባት አልፈልግም።
እኛም አናቅም፣ ግን ግምት ሰው የሚለውን ለእናንተ ለማቅረብ ነው። እና የእናንተ አስተያየት ምንድን ነው? አልተስማሙም? ልዩነት አለ? አብይ ተጽዕኖ አለባቸው? በአንድ በኩል ደግሞ የለም አብይም ሆኑ ለማም አንድ ናቸው። ምክንያቱም ለማ ስለ አዲስ አበባ የኦሮሞ ባለቤትነት አጥብቀው ተናግረዋል። መግለጫም ፓርቲው አውጥቷል። ፓርቲው ይህን መግለጫ ሲያወጣ ጠቅላይ ሚኒስትር አብይ አያውቁም ለማለት አይቻልም የመሳሰለ እና ይህን ሰብስቦ ሰው የራሱን መደምደሚያ ያደርሳል። የእናንተ እይታ ምንድን ነው ለማለት ነው ባጭሩ።
አዎ እኔ የማየው ምንድን ነው፣ በእርግጥ አብይ ላይ እና ለማ ላይ ከፍተኛ ተጽዕኖ እንዳለ ይገባኛል። ምክንያቱም ያው እነሱ ከኦሮሚያ ነው የመጡት፣ መሰረታቸውም ኦሮሚያ ውስጥ ነው ያለው። ከፍተኛ ቅስቀሳ አለ። ይህም በተመለከተ እስካሁን ድረስ እኔ አንድም የኦሮሞ መምህር አልሰማሁም የለም ይህ አዲስ አበባ ነገር ሲም ቆይ በደንብ እንየው የሚል ሁሉም የኦሮሞ ነው የሚለው ውስጥ ነው ሁሉም ያለው። ኢትዮጵያዊ ነን የሚሉትም ማለት በጣም ኢትዮጵያንም የሚወዱ እንደዛ ነው የሚሉት። ስለዚህ ከዚህ ተጽዕኖ ለመላቀቅ አስቸጋሪ ነው። እንደሱ ይገባኛል፣ እኔ በደንብ ነው የሚገባኝ። እና ነገሩ እንዴት ይሰራል እኔ እሱን አላውቅም። የማየው ምንድን ነው በጎ እንኳን የሚያስቡት ፍንፍኔ ወደ ኦሮሚያ መምለስ አለባት ብለው በበጎ የሚያስቡት እነሱም በደንብ የተገነዘቡ አልመሰለኝም። የአዲስ አበባ ነገር እልባት ካልያዘ እኔ የሀገሪቱ አንድነት ራሱ በጣም ይናጋል ነው። አዲስ አበባ የአንድነት መሰረት ነው፣ አንዱ ምልክት ነው፣ የኢትዮጵያ አንድነት ምልክት። ምክንያቱም አዲስ አበባ የማንም ሳይሆን የሁሉም ነው፣ በጋራ የምንገረው ነገር ነው። አሁን የማየው ምንድን ነው ልክ ናይሮቢ እንደሚወራው ነገር የውጭ ሀገር ግን በክልሉ መሰረት የውጭ ሀገር ሁኔታ ነው የሚፈጠርብን። እና ምንድን ነው ከዛ የሚቀረው? ምንድን ነው የሚቀረው?
አዎ መጨረሻ ላይ ሁላችሁንም የመፍትሄ ሀሳብ እጠይቃለሁ። ዶክተር አረጋዊ።
እሺ ወይል እኔም የፕሮፌሰር መሳይ ሀሳብ ነው የምጋራው በዚህ ላይ። አዲስ አበባ ሜልቲንግ ፖት ነው የኢትዮጵያውያን በሙሉ። አመሰራረቱም ታሪካዊ ሂደቱም ስናይ ኢትዮጵያውያኖች የመሰረቱት ከተማ ነው።
በዛም ላይም አፍሪካኖችም ተሳትፈውበታል፣ ሌሎች አፍሪካኖች። ስለዚህ አዲስ አበባ የአንድነታች ምልክት ነው። በዚህ መታየት ያለበት ይመስለኛል። ምናልባት አቦሎማና ዶክተር አብይ መካከል ልዩነቶች ሊኖሩ ይችላሉ። ልዩነት መኖሩ ደግሞ እንደ አዲስ ነገር መታየት የለበትም። ምንድን ነው ተግባብተው ችግሩን ይፈቱታል ወይ የሚለው ጥያቄ ነው። ይሄ ለዚህ የሚያስችል ዲሞክራሲያዊ ሀዋሁ ደግሞ እየፈጠሩ ነው። ለመዝለል ያልፈለኩት ሪዞልቭ እንኳን ያደረጉት ይመስለኛል፣ ጽንፈኛ የሆነ ኢትዮጵያዊ አመለካከት ያለው እና ዲሞክራቲክ የሆነ ኢትዮጵያ አመለካከት ያለው በአንድ ጨፍልቀን ማየት ትክክል አይመስለኝም። እስካሁን ድረስ የዘውድ ስርዓት እንመልሳለን የሚሉ ፓርቲዎችም እንዳሉ ግምት ውስጥ እናስገባ። እነዚህ ምንድነው ወደ ድሮው ስርዓት ወደ ድሮ መስፈናዊና የአንድ ቡድን የበላይነት የሚያከር አቅጣጫ የሚይዝ መሆኑን ልብ ማለት ያለብን ይመስለኛል። ስለዚህ ሁለቱም ጽንፈኞች አሉ የሚለው በደንብ ብንከራከርበትም ጥሩ ይመስለኛል። ያለ ልዩነት ኢትዮጵያ መኖር አለባት የሚል እኩልነት አንድነትን የማይቀበል ማለት ነው። ይህም ዝርዝርን ስናየው በሌላ በኩል ደግሞ እገነጠላለሁ ኢትዮጵያ አይደለሁም የሚል ደግሞ በሌላ በኩል አለ። እነዚህ ሁለት ጫፎች ችግር እየፈጠሩ የኖሩ አሁንም ሊኖሩ የሚችሉ መሆናቸውንም በደንብ ረገጥ ያለብኛል።
የኦሃዮ ዩኒቨርሲቲውን ፕሮፌሰር መሳይ ከበደን፣ የሺካጎ ሃርፐር ኮሌጁን ፕሮፌሰር ጌታቸው በጋሻውና የትግራይ ዲሞክራሲያዊ ትብብር ወይም ታንድና የሸንጎ አባሉን የፖለቲካ ሳይንስ ምሁር ዶክተር አረጋዊ ብርህን እንዲሁም ባልደረባይን አዲሱ አበብን አመሰግናለሁ። ክቡራትና ክቡራን አድማጮች፣ አልተጠናቀቀም ውይይቱ። ከሰሞኑ ቀሪውን ክፍል ይዘን እንመለሳለን። የራያ ጉዳይና ተፈናቃዮች። የራያ ቆቦ ነዋሪዎች የነበሩ በርካታ ሰዎች ከትግራይ ክልል አመራር ግፍ ደርሶብናል ብለው ተፈናቅለው መጠለያ ካምፕ ውስጥ እንደሚገኙ በቅርቡ አዲስ አበባ ውስጥ የራያ ማንነት አስመላሽ ኮሚቴ ባካሄደው ስብሰባ ላይ ተናግረዋል። በውይይቱ ላይ የራያ ሕዝብ የራሱ ያልሆነ ማንነት ተቀበል እየተባለ እየሞተና እየተሰደደ ነው ብለዋል። የትግራይ ክልል ደቡባዊ ዞን የጸጥታና አስተዳደር ጽሕፈት ቤት ኃላፊ በዞኑ የማንነት ጥያቄ አንስቶ ችግር የደረሰበት ማንም የለም ብለዋል ለቪኦኤ በሰጡት ቃል። አስቴር ምስጋናው ተጨማሪ አላት።
አቶ ተፈራ አዲስ የራያ ቆቦ ነዋሪ ናቸው። እኔ አማራ ነኝ በማለቴ ብዙ ስቃይ ደርሶብኛል ይላሉ። ከመኖሪያ አካባቢ ተፈናቅዬ በመጠለያ ጣቢያ ውስጥ እገኛለሁ። እኔ ብቻ ሳልሆን ደግሞ 195 የሚሆኑ ሰዎች አብረውኛሉ። 200 የሚጠጉ ተማሪዎች ደግሞ ትምህርታቸውን አቋርጠው እኛ ጋር ይገኛሉ። ይህ ሁሉ ግፍና በደል የሚደርስብን በህወሓት አመራሮች ነው ብለዋል።
27 ዓመት ተረግጠን ኑረናል። ስለዚህ 27 ዓመት ሙሉ ስንረገጥ አሁን ማህበረሰቡ ንቃተ ህሊና ከያዘ በኋላ እኛ አማራ ነን ለምንድን ነው የምትሉት እየተባለ ያው ከታሰሩት አካላት አንዱ እኔ ነኝ። ጥፍሬን አውልቀውኛል። የትህነግ መንግስት ግን ምንድነው እኛንም አይፈልገንም። የራያ የሚፈልገው መሬቱን ነው። ስለዚህ በዚህ መሰረት እኛ ደግሞ ማህበረሰቡ ሴቱ መሆኑን ተነስቶ እኛ የትግራይ ህዝብ አይደለንም አማራ ነን። እስካሁን በእኛ ላይ የተጫወታችሁት ቁማርና ቁመራ ይበቃችኋል። ስለዚህ እኛ ካሁን በኋላ ግፍና በደል ሊደርስብን አይችልም። ወደ ወገናችን ወደ አማራው ህዝብ ነን በምንልበት ሰዓት ይገደላል። ከምሽቱ 5 ሰዓት 6 ሰዓት ወጣቱ ታፍኖ ይሄዳል። የሞቱ ልጆች አሉ። ሶስተኛ ዓመት የወሎ ዩኒቨርሲቲ አዲኖ በላይ የሚባል አሁን ገለውታል በልዩ ኃይል። እናቲቱ አሁን ድረስ የሀዘን ልብስ እንደለበሰች ናት።
ሌላው አቶ አብዱ መሐመድ የዋጃ ጥሙጋ ቀጠና 3 ነዋሪ ነበርኩ። ከመኖሪያ ቤቴ ከተፈናቀልኩ ከ8 ወራት በላይ አስቆጥር ያለው አሁን በቆቦ 04 ቀበሌ መጠለያ ጣቢያ ውስጥ እገኛለሁ። ሰልፍ መሀል ተገኝተሃል ተብዬ ብዙ ግፎች ተፈጽመውብኛል ይላል።
ተፈናቀልኩበት ምክንያት ማለት ነው ራያ ዋጃ ጥሙጋ ላይ መንግስት ድጋፍ በማድረግ ሰላማዊ ሰልፍ በመውጣታችን የተነሳ ከዛ መንግስት የተለያየ ልዩ ኃይሉ ልኮ የትግራይ መንግስት ማለት ልዩ ኃይሎች ልኮ ከዛ ህጻናቶች ባሉበት የተለያየ ቦምብና የተለያየ ነገር እያፈነዱበት ባሉት እኔ ህጻናቶችን ተው ምናምን በምልበት ሰዓት መሳሪያ አውርደው አቀባብሎ የቀኝ ብልቴን ማለት ፍሬዎቹ አሉ ሁለት ፍሬ አንዷን ፍሬ የቀኝ ፍሬን አሳጥተውኛል። ደሴ ጦሳ ቀዶ ጥገና ነው እዛ ኦፕሬሽን የተሰራሁት። ከዛ መረጃ ያቀብላን ብለው ሊገሉኝ ሸሽቻ አምልጬ አሁን ወደ 8ኛ ወሬ ወደ ጥሙጋ እንትና አለቆቦ 04 ቀበሌ በጤና ጣቢያ አካባቢ እንኖራለን። እና ይሄ ነው ግፍና መከራ የሚያሳዩና
አቶ ተረፈና አቶ አብዱን ከራያ የመጡ በርካታ ወጣቶች የማንነት ጥያቄያቸውን በተደራጀና ህጋዊ በሆነ መንገድ ለመጠየቅ የራያ ማንነት አስመላሽ ኮሚቴ በአዲስ አበባ ከተማ ኢትዮጵያ ሆቴል ባዘጋጀው ስብሰባ ላይ ተገኝተዋል። በውይይቱ የራያ ህዝብ የሱ ያልሆነ ማንነት ተቀበል እየተባለ እየተንገላታ እየሞተ እየተሰደደና እየታሰረ ነው። ይህንን ደግሞ የራያ ህዝብ አንድ በመሆን ማንነቱን እንዲያስከብር ሰፊ ግንዛቤ ለመፍጠር ነው ያለው ከውይይቱ አዘጋጆች አንዱ ወጣት ጌታቸው ጀንበሬ ነው።
የራያ ህዝብ በማንነቱ የሚደራደራለንም ቶታሊ ያለው መድረክ ላይ እንዳየሽው የራያ ህዝብ በውስጡ ብዙ ከለሮች አሉት። እነዛ ከለሮቹ የራያ መስለንቡናዎቹ ናቸው። የተለያየ ከለር ማየታችን ከአማራነት የሚያርቀው አይደለም። በአማራነት ውስጥ የጋራ ማንነት አለ። ያን የራያን ህዝብ ቀጣይ ህልውና እንዲኖረው እና በአማራነት ውስጥ የራሱን ገንቢ ሚና እንዲጫወት እንፈልጋለን። ያን ለማድረግ ነው እየሰራን ያለ ነው።
የራያ ህዝብ ባህላዊ ማንነት፣ የራያ ህዝብ ትግልና የራያ ህዝብ ጥያቄ ህጋዊ መሰረት በሚሉ ርዕሰ ጉዳዮች ዙሪያ ጥናታዊ ጽሁፍ የቀረበ ሲሆን በአዲስ አበባ ዩኒቨርሲቲ የፌዴራሊዝምና ሰብአዊ መብቶች ረዳት ፕሮፌሰር ዶክተር ሲሳይ መንግስቴ እንደተናገሩት በቀረቡት ጥናታዊ ጽሁፎች ውስጥ የራያ ህዝብ ሙሉ በሙሉ አማራ እንደሆነና አማራዊ ስነ ልቦና እንዳለው ተጠቅሷል። ህዝቡ የሚያነሳቸውን የማንነት ጥያቄዎችን ህገ መንግስቱ በሚፈቅደው መሰረት አፋጣኝ ምላሽ እንዲሰጠውም ጥያቄ ቀርቧል ይላሉ።
በሀገሪቱ ህገ መንግስት መሰረት ይሄ ጥያቄ ተቀባይነት አለው። ትግሉንም መብቱንም መጠየቅ እንደ ትክክለኛ ህገ መንግስታዊ ድጋፍ ያለው መሆኑን ያረጋገጥ ነው። በህገ መንግስቱ አንቀጽ 39 ላይ ንዑስ ቁጥር 2ና 3 ላይ በተለይ የተቀመጡት ባህልን፣ ቋንቋን በአግባቡ መጠቀም፣ ራስን በራስ ማስተዳደር፣ በየደረጃው ባሉ የመንግስት አካላት ውክልና የማግኘት መብት ለህዝቦች የተፈቀደ የተሰጠ ነው። የራያ ህዝብ ይህን መብት እያገኘ አይደለም። ከዛም አልፎ በራሱ ልጆች እየተዳደረ እየተመራ አይደለም። አብዛኛው የራያ ህዝብ ወደ ትግራይ ክልል ያለ ፍላጎቱ ነው የተካለለው። ይህን ፍላጎቱን አይከበርለትም። አስተዳዳሪዎች፣ ከንቲባዎች የሚሾሙት ከሌላኛው የትግራይ አካባቢ እየመጡ ነው። ስለዚህ የትግራይ ተወላጆች አይታመኑም። የራሳቸውን አካባቢ የራሳቸውን ህዝብ እንኳን ለመምራት ለማስተዳደር የተፈቀደላቸው አይደሉም። ስለዚህ በዚህ መልክ በጥርጣሬ አይን እየታዩ ህጋዊ ህገ መንግስታዊ መብታቸው እየታፈነ ስለመጣ የህዝቡ የጠቅላላም የህዝቡ ችግር እየተባባሰ ስለመጣ ያን መልክ ለማስያዝ የተደራጀ ትግል የሚያደርጉ ወገኖችን ከህግ አኳያ ለመደገፍ የቀረበ ጥናት ነው።
ዶክተር ሲሳይ አያይዘውም ከቅርብ ጊዜ ወዲህ በራያ ህዝብ መካከል መከፋፈል እየታየ በመሆኑ አማራዊ ይዘት እንዲኖረው አንድነትን በማጠናከር ትግሉን ዳር ለማድረስ በውይይቱ የጋራ ስምምነት ላይ ተደርሷል ብለዋል።
በራያ ልጆች መካከል የሀሳብ ልዩነቶች አሉ። አንዱ ራያ ራሱን የቻለ ብሔረሰብ ነው ይላል፣ ሌላኛው ደግሞ የራያ የአማራ ህዝብ አካል ነው፣ ስለዚህ በዛ መልክ መታየት አለበት የሚል ሀሳብ አለ። ይሄንም ወደ አንድ ለማምጣት የትግሉን ጥንካሬ ይበልጥ በአንድነት ለመምራት የሚያስችል ሀሳብ የመፍትሄ ሀሳብ ቀርቦበታል። እርግጠኛ ነኝ ስብሰባ ላይ የተሳተፈው ሰው ይህን እውነታ ተገንዝቦ አንደኛ ለአንድነቱ ቅድሚያ የሚሰጥበት ልዩነቱን የሚያጠብበትና የሚያስወግድበት ሁኔታ ይፈጥራል የሚል ተስፋ አለን። በተግባርም ያየ ነው። በጭብጨባም በሀሳብም ሲደግፉ የነበረበት ሁኔታ አለና ውጤቱ ከዚህ በላይ ይሆናል ብለን እናስባለን።
በውይይቱ የወልቃይት ጠገዴ፣ የወሎ አማራ ወጣቶች፣ ፋኖዎችና የራያ ሲቪክ ማህበር ተወካዮች ተገኝተዋል። ይህ በእንዲህ እንዳለ በራያ ህዝብ ላይ በትግራይ አመራሮች በደል ተፈጽሞብናል ተብሎ ለተነሳው ጥያቄ ምላሽ ለማግኘት ወደ ትግራይ ደቡባዊ ዞን የጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ ምስጉን ኃይልን ደውዬ ቅሬታቸውን አንስቼላቸው ነበር። በዞናችን ምንም አይነት የማንነት ጥያቄ አንስቶ ችግር የደረሰበት የለም ነው ያሉት።
በዞናችን በማንነት ጥያቄ ምክንያት የተፈናቀለ የለም። በዛውም የገመገምነው እና ያየነው ነገር የለም። የማንነት ጥያቄ በማንሳታቸው ምክንያት ከዞናችን ተፈናቅሎ ሌላ ቦታ ሄዶም የተለያዩ እንግልት የሚደርሰው አለ የሚል ነገር የለም። እኛ
አዲስ አበባ ከተማ ላይ እንግዲህ በርካታ ሰዎች ናቸው ስብሰባ ከሄደው ነው እዛ ካልተገኝቼ ነው እነዚህ ሰዎች ከዛ 195 ሰዎች እንሆናለን እዛ አካባቢ የተፈናቀል ነው። ከዛ መካከል ደግሞ እኛ ከዛ ውስጥ ነው ወጠን የመጣ ነው ብለው ነው አቶ ተፈራ አዲስ፣ አቶ አብዱ መሐመድ የተባሉ ሰዎች እንግዲህ በስርም በመገረፍም ተንገላታን ብለው የሚሉት። አድኖ በላይ የሚባል ልጅም ደግሞ እንዲሁ ሞቷል
መረጃውን የሰጡን።
ህግ በላይነት ማረጋገጥ ጋር በተያያዘ መንገድ ሰው ሊታሰር ይችላል፣ በህግ ሊጠየቅ ይችላል። ከዚህ ውጭ ግን የማንነት ጥያቄ በማንሳቱ ምክንያት የታሰረ የተንገላታ የለንም ነው የተባሉት ሰዎችን በዝርዝር በእርግጥ ከህግ ጉዳይ የተያዘ ከህግ የበላይነት ማረጋገጥና ከህግ ተያያዥነት ያለው የተያዘ በሙሉ ያንዳንድ ሰው ማስታወስ አይቻልም። ካልሆነ ግን ሁለቱን ለያይተን ማየት ስለሚገባል፣ አንደኛ የማንነት ጥያቄ ያለው ማንኛውም ሰው ህግን ተከትሎ ሊሄድ ይችላል፣ መብት ነው። በዚህ መንገድ በግላጭ የማንነት ጥያቄ አለኝ ብሎ ህጋዊ መንገድ ተከትሎ ወደሚመለከተው ያቀረበ ይህን ጥያቄ ማንሳቱ ብቻ የታሰረ የተንገላታ የለም።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ከአዲስ አበባ።
አመሰግናለሁ አስቴር ለዘገባው። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ክቡራትና ክቡራን፣ ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ ከጉግል ፕሌይና ከአፕ ስቶር በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ቪኦኤ ሆርን ኦፍ አፍሪካ ብላችሁ አውርዱ አፑን። አየር ላይ በአጭር ሞገድ በ22 በ25ና በ31 ሜትር ባንድ ነው የምንገኘው። የተከበራችሁ አድማጮች፣ የናይል ሳት ስርጭታችን ለጊዜው በአጋጠሙ ችግሮች ምክንያት በመስተጓጎሉ በጣም ይቅርታ እንጠይቃለን። ሁኔታውን ለማስተካከል ባለሙያዎችንና የቪኦኤ ባለሥልጣናት በቅርብ እየሰሩ ናቸው። በአጭር ጊዜ ውስጥ ይስተካከላል ብለን እናምናለን። እንደ ተስተካከለ እናሳውቃችኋለን። ይቀጥላል የሳተላይት ስርጭታችን። እያስተናገድኳችሁ ያለሁት ሰሎሞን አባተ ነኝ። ወደ ተከታዩ ዝግጅት ላሸጋግራችሁ። የእርቅና የሰላም ወሬ። በቤኒሻንጉል ጉምዝ አሶሳና በኦሮሚያ ምዕራብ ወለጋ ዞኖች አዋሳኝ ቦታዎች ተፈጥሮ የነበረውን ግጭት ለመፍታት የእርቅ ሥርዓት ተካሂዷል። ግጭቱ ከተፈጠረ ወዲህ የአሁኑ የእርቅ ሥነ ሥርዓት አምስተኛው ሲሆን እስካሁን የተካሄዱት ውጤት ማስገኘት መጀመራቸው ተገልጿል። የተፈናቀሉ ዜጎች ወደ ቤት ንብረታቸው መመለስ መጀመራቸውን የክልሎቹ የጋራ ሰላምና ልማት ማስተባበሪያ ጽሕፈት ቤት አስታውቋል። ናኮር መልካ ከባምባሲ ተጨማሪ አለው።
በባምባሲ ከተማ ከስድስት ወራት በፊት ተፈጥሮ በነበረው ግጭት ንብረታቸው ወድሞባቸው እንደነበር ለቪኦኤ የተናገሩት ወይዘሮ ፋንቱ ቂጤሳ እርቅ ከሁሉም ነገር ይበልጣል ይላሉ።
ይሄስ ድርጊት መጀመሪያው ሲጀመር በቤቴ ላይ ነው፣ በድርጅቴ ላይ ነው የተደረገው። ያ ሲደረግ ከ45 በላይ በሚሆነው ግለሰብ ነው ይሄ ሁሉ የተደራጀልን። ንብረት ብቻ ሳይሆን ህዝቡም ተጎድቷል። ደንበኛ እጁም ተሰውሯል። የተፈነከታለ፣ የተሰበራለ፣ የደማለ፣ የቆሰላለ፣ ንብረቱን የጣለዋል አለ። ከ80 የበለጠ ነው የኔ ንብረት የወደሙ። ያንን ሁሉ ትቻለሁ ደግሞ ለእግዚአብሔር። ይቅር ይበለን፣ ይቅር ይበላቸው። ለነሱ ሳያውቁም አውቆም ያደረጉ ካሉ ይቅር ይበላቸው እግዚአብሔር ብዬ ትቻለሁ። ይቅር ለእግዚአብሔር ሊተውኩት ጠይቆኛል። ካሳም አልፈልግም፣ እኔ ካሳም አልፈልግም፣ ትቻለሁ። እርቁን በጣም ደስ ብሎኛል።
ከቆንዳላ ተሳታፊ የሆኑት አቶ ዩኑስ መሐመድ የኦሮሞና ቤኒሻንጉል ጉሙዝ ህዝቦች ለዘመናት ተከባብረው አብረው የኖሩበትን የመቻቻል እሴት ለመሸርሸር የሚደረገውን ማንኛውንም ሴራ እንደማይቀበሉ በመግለጽ በተካሄደው እርቅ ሰላማችንን አንድ ላይ ጠብቀን እንኖራለን ብለዋል። ሌላው የባምባሲ ተሳታፊ አቶ አልማዶ አሲላ እርቁ እንዳስደሰታቸው በመግለጽ ይበልጥ እንዲሰምር መደረግ አለበት የሚሉትን ያብራራሉ።
ሰላም ሰላም የምንለው ሰላም ዋጋው የሚያውቀው ሰው የለም። ልቤ ላይ የነበረ ነገር ዛሬ ጀምሬ አንስቻለሁ። መጥፎ ነገር ለአገር አይሆንም፣ ለልጄም አይሆንም፣ ለአገሬም አይሆንም የሚል አስተሳሰብ የሰላም ዋጋ ይሄ ነው። ሁላችን ሲያለን መጥፎ ነገር የምናስበው እስቲ ትደመይታለን። አሁን እኛ ጎረቤት ቀበሌ ጋር እዚህ መንዲ ወረዳ አለ፣ የቆንዳላ ወረዳ አለ፣ ቤጂ ወረዳ አለ፣ ባምባሲ ወረዳ አለ። ይሄ ይከፋፈላል ማለት እኮ እኔ በህልም ራሱ ይመጣል ብለህ አላስቀመጥኩም። ስለዚህ አሁን ይሄ ስራ የመንግስት ስራ ብቻ ማለት እኛ ስራ መሆን አለበት። የትክክለኛ እርቅ አድርገን በአንገት በላይ ብቻ የማይሆን እርቅ መሆን አለበት። በጥሩ ሁኔታ ሰላሙ መቀበል አለብን። እስ ያለ ህዝብ ራሱ ይሄ ነገር እንዲማርና የኮንፈረንሱ አላማና የሰላሙ አላማ ህዝባችን ማስጨበጥ አለብን።
የምራብ ወለጋ አስተዳዳሪ ተወካይ አቶ ዘሪሁን ተክሌ ሁለቱም ህዝቦች ከጉርብትና ባለፈ ሁኔታ በደስታና ችግር ጊዜ አብረው ያሳለፉ በመሆኑ ያለፈውን በደልና ቁርሾ ማሰብተው አብረው የመኖር እሴታቸውን ለማስቀጠል እርቁ እንደሚረዳ ገልጸዋል። የተፈናቀሉ ዜጎችን ለማቋቋምና ወደ ቤት ንብረታቸው እንዲመለሱ የግጭቱ ተሳታፊዎችን ለህግ የማቅረቡ ተግባርም ይቀጥላል ብለዋል። የቤኒሻንጉል ጉሙዝ ጸጥታና ሰላም ግንባታ ቢሮ ምክትል ኃላፊ ኮማንደር አብዱላዚዝ መሐመድ በክልላቸውም ሰላም እንዳይኖር አድርገዋል የተባሉ ግለሰቦች ቁጥጥር ስር መዋላቸውን ገልጸው አሁንም ያለውንም ሆነ የሚመጣውን ትውልድ መልካም ነገሮችን ማውረስ አለብን በማለት መልእክት አስተላልፈዋል። የሁለቱ ክልሎች የጋራ ሰላምና ልማት ማስተባበሪያ ጽህፈት ቤት ኃላፊ አቶ ተሾመ ደሳለኝ እርቀ ሰላሙ መካሄድ ከጀመረ ይህ አምስተኛ መሆኑን ጠቅሰው ከ40,000 በላይ ተፈናቃዮች ወደ ቤት ንብረታቸው ተመልሰዋል ብለዋል። ይህ ተግባር ዘላቂ እንዲሆን መሰራት አለበት የሚሉትንም ያብራሩታል።
የፌዴራል መንግስት በሰላም ሚኒስቴር አማካኝነት ከፍተኛ እንቅስቃሴ እያደረገ ነው። ቡድኖችን እያዋቀረ ወደ ተፈናቀለው ማህበረሰብ እየላከ ነው። የመመለሱ ስራ እየቀጠለ ነው ማለት ነው። ችግሩ በጣም ውስብስብ ነው። ግጭቱ ከፍተኛ ጉዳት አስከትሏል፣ መፈናቀልን። አሁን ግጭቱ ቆሞ የነበረው ሰላምና ልማት ወደ ቦታው እየተመለሰ ይገኛል። ይሄ ስራ ይቀጥላል። እስከ ጎጥ፣ እስከ ቀበሌ፣ እስከ ቤተሰብ ድረስ የሰላም ስራዎች ይቀጥላሉ። የሰላም እሴት ግንባታዎችን
መያዝ የነበረባቸው ሳይያዙ ቀሩ። ለዛ ነው አብዛኛው ሳይመለስ ቀረ የሚሉም ቅሬታዎች አሉና በዛ ዙሪያ
አብዛኛው ቁጥጥር ስር ገብቷል ማለት ይቻላል። በቁጥር መግለጽ ቢያስቸግርም ተጠርጣሪ ከ75% በላይ በእኔ እምነት ቁጥጥር ስር ገብቷል። ይሄ የነበረው ግጭት ጉዳት አስከፊ ስለነበረ የተፈናቀሉ ዜጎች ስጋት አለባቸው። ይሄ ደግሞ እውነት ነው። ካላቸው ስጋት አንጻር ነው እንጂ እነዚህ የቀሩትን ሰዎች ብቻ ይሄ የጠፉ ሰዎች እንዳይመለሱ አድርጓል የተባለ ምክንያት ብዙም ተጨባጭም ሎጂካልም አይደለ። የተወሰነ ሊያመልጥ ይችላል፣ ሽፍታ ሊኖር ይችላል። ግን ይህ ሁሉ ማህበረሰብ የተፈናቀለው እነዚህ ሽፍቶች ይከለክላሉ ማለት አስቸጋሪ ነው። ሊያደርጉም አይችሉም። አሁን የማስመለሱ ሂደት በጣም በስፋት ቀጥሏል።
አስተማማኝ ሰላም ከሰፈነ በኋላ አዋሳኝ ቦታዎች ላይ የሚኖሩ የሁለቱንም ህዝቦች ተጠቃሚ የሚያደርጉ የልማት ስራዎች የሚሰሩ ይሆናሉ ሲሉም አስታውቀዋል። ለአሜሪካ ድምፅ ናኮር መልካ ከባምባሲ።
አመሰግናለሁ ናኮር ለዘገባው። ወደ ተከታዩ ዘገባ እናልፋለን። በሶማሊያ የአየር ድብደባ ተጎጂዎች ዩናይትድ ስቴትስ ባለፉት 2 ዓመታት ሶማሊያ ውስጥ ባካሄደችው የአየር ድብደባ 14 ሲቪሎች ተገድለዋል ሲል ዓለም አቀፉ የሰብአዊ መብቶች ተሟጋች ቡድን አምነስቲ ኢንተርናሽናል ባወጣው ሪፖርት አስታውቋል። የአሜሪካ ጦር ሰራዊት ክሱን ውድቅ አድርጓል። መሐመድ ዩሱፍ ከናይሮቢ ያጠናቀረው ዘገባ አለ፣ ሶሎሞን ክፍሌ ያቀርበዋል።
በሶማሊያ ድብቁ የዩናይትድ ስቴትስ ጦርነት በሚል ርዕስ አምነስቲ ኢንተርናሽናል ያወጣው ባለ 73 ገጽ ሪፖርት ትኩረት ያደረገው ነውጠኛውን የአልሻባብ ቡድን ለማዳከም ባለመውና ዩናይትድ ስቴትስ ባካሄደችው የአየር ድብደባ በተገደሉ ሲቪሎች ላይ ነው። አብዱላሂ ሐሳን በዓለም አቀፉ የሰብአዊ መብቶች ተከራካሪ ቡድን የሶማሊያ አጥኚ ናቸው።
This report includes credible evidence that at least
ሪፖርቱ ሶማሊያ ውስጥ ከተካሄዱ ከ100 በላይ የአየር ጥቃቶች በአምስቱ በትንሹ 14 ሲቪሎች መገደላቸውንና ሌሎች 8 መቁሰላቸውን የሚያሳዩ አስተማማኝ ማስረጃዎችን ይጨምራል። እነዚያ የአየር ድብደባዎች የተካሄዱት ደግሞ እታችኛው ሸበሌ ግዛት ውስጥ ነው።
መርማሪዎች ላቀረቡት ክስ መሠረት ያደረጉት የአይን ምስክሮችን፣ የሳተላይትና ከአየር ድብደባው በኋላ ምድር ላይ የተነሱ ፎቶግራፎችን እንደሆነ ያስረዳሉ። ዩናይትድ ስቴትስ ሶማሊያ ውስጥ የምታካሄደውን የአየር ጥቃት እንደ አውሮፓውያን ዘመን አቆጣጠር ከ2017 ዓ.ም ወዲህ በ3 እጥፍ ያሳደገችው፣ ፕሬዚደንት ዶናልድ ትራምፕ ደቡብ ሶማሊያ ውስጥ የሚገኙ የአልሻባብ ኢላማዎችን እንዲያጠቃ ለአሜሪካ ጦር ሰራዊት ሰፊ ሥልጣን ከሰጡ በኋላ መሆኑን ዋና ጽሕፈት ቤቱን ለንደን ያደረገው አምነስቲ ኢንተርናሽናል አስታውሷል። በሶማሊያ የዩናይትድ ስቴትስ ወታደራዊ ጥቃቶችን ከሀገሪቱ መንግሥት ጋር በመተባበር የሚያካሂደው አፍሪኮም ትላንት ይፋ ባደረገው መግለጫው በአየር ድብደባው ሲቪሎች አልተገደሉም ብሏል። በአፍሪካ የዩናይትድ ስቴትስ ወታደራዊ እዝ ወይም አፍሪኮም መግለጫ በከፊል እንዲያውም በሲቪሎች ላይ ግድያ አልተፈጸመም የሚለውን ክርክሩን ለማሳመን ብዙ ተጉዟል። በፖሊሲ ደረጃ የሚሰራበትና ከፍተኛ ጥንቃቄ የሚደረግበት ዘመቻ ነው ሲል ነው የሚያስረዳው። የአምነስቲ መርማሪዎች ወደ ሶማሊያ በመጓዝ ባንዳንድ የአየር ጥቃቶቹ በተካሄዱባቸው አካባቢዎች የሚኖሩ ሰዎችን አነጋግረዋል። አዛውንቱ ሙኡሚን አብዱራህማን ጥቃቶቹ በተካሄዱበት ወቅት ሲቪሎች ማምለጫ እንዳልነበራቸው ያስረዳሉ።
ኢላማው አልሻባብ እንደሆነ ነበር የተነገረን። ይህ ቡድን የሚኖረው ግን በሕዝቡ ውስጥ ነው። ሲቪሎችም ከቡድኑ አባላት ጋር አብረው ይኖራሉ። እነዚህ የአየር ጥቃቶች የሚፈጸሙት ምድሩንም ሆነ ሕዝቡን በማያውቅ ሰው በመሆኑ ዝም ብሎ ቦምቦቹን ያዘንባል። በዚያ ምክንያት የሚፈጠረውን ችግር መገመት ትችላለህ።
የአምነስቲው ተመራማሪ አብዱላሂ ሐሰን በበኩላቸው የዩናይትድ ስቴትስ ጦር ሰራዊት በየጊዜው ያካሄዳቸው የአየር ድብደባዎች የሕዝቡን ሕይወት ክፉኛ ጎድቷል ይላሉ።
Civilians are really worried. For example, they live under fear. They told many people we interviewed told us.
ሲቪሎች ይሰጋሉ። ለምሳሌ የሚኖሩት በፍርሃት ነው። ያነጋገርናቸው ብዙ ሰዎች ቤት ንብረታቸውን ጥለው መሸሻቸውን፣ የአየር ጥቃቱን ፍራቻ ተፈናቅለው በየካምፑ መጠለላቸውን ነግረውናል። ሕዝብ የዕለት ተዕለት ኑሮውን ማከናወን አልቻለም። ማረስና ራሱን መመገብም አልቻለም። የአየር ጥቃቶቹ ሲቪሎችን እየገደሉ ነው።
እነዚህ በዩናይትድ ስቴትስ ጦር ሰራዊት ሶማሊያ ውስጥ የሚካሄዱ የአየር ጥቃቶች ከጦር ወንጀል አይተናነሱም ያለው አምነስቲ ኢንተርናሽናል የዩናይትድ ስቴትስ መንግሥት በሲቪሎች ላይ ደረሰ የተባለውን ግድያ እንዲመረምር ጥሪ አቅርቧል።
አመሰግናለሁ ሰለሞን። ክቡራትና ክቡራን አድማጮች፣ ለምሽቱ ያቀናበርናቸው ዝግጅቶች እስካሁን የሰማችኋቸው ነበሩ። አሁን የማጠቃለያ ዜና እናሰማችሁ።
የማጠቃለያ ዜናውን እነሆ። ቆንጅታን ታየ ነኝ። ቤታችንን እያፈረስን በረንዳ ላይ ሆኖ መወያየት ትርፉ ውድቀት ነው ሲሉ ጠቅላይ ሚኒስትር አብይ አህመድ አሳስበዋል። ባለፈው ዓመት የተገኙ ውጤቶችን የሚያቃልሉ ያሏቸውን ወገኖችም ተችተዋል። ጠቅላይ ሚኒስትሩ አዲስ ወግ በሚል ርዕስ በጠቅላይ ሚኒስትር ጽህፈት ቤት የተዘጋጀው የፓነል ውይይት ጠቅላይ ሚኒስትሩ በድንገት ተገኝተው ባደረጉት ንግግር ማምሻውን ተጠናቋል። አልሸባብ ሶማሊያ ዋና ከተማ ሞቃዲሾ ውስጥ መኪና ላይ የተጠመደ ቦምብ በመንግስት ህንጻዎች ላይ አፈንድቷል። ባለስልጣናት እንዳሉት 10 ሰዎች አንድ ምክትል ሚኒስትርን ጨምሮ በጥቃቱ ተገድለዋል። የአጼ ቴዎድሮስ ጸጉር ወይም ቁንዳላ አቀባበል ስነ ስርዓት በኢትዮጵያ ብሔራዊ ሙዚየም ተፈጽሟል። ከ150 ዓመታት በላይ በብሪታንያ የነበረውን የአጼ ቴዎድሮስን ጸጉር ኢትዮጵያ መጋቢት 11 ቀን በይፋ መረከቧ የሚታወስ ነው። በዚህ አቀባበል ስነ ስርዓት ላይ አርበኞች፣ አርቲስቶችና ሌሎች ጥሪ የተደረገላቸው እንግዶች ተገኝተዋል። በብሪታንያ ብሔራዊ የጦር ሙዚየም የነበረውን የአጼ ቴዎድሮስን ጸጉር የኢትዮጵያ መንግስት የባህልና ቱሪዝም ሚኒስትር ዶክተር ሂሩት ካሳው በወቅቱ በለንደን ተገኝተው መረከባቸው ይታወሳል። በአውሮፓውያን 2016 በተካሄደው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ የሩሲያን ሚናና ፕሬዝደንት ዶናልድ ትራምፕ የፈጸሙት ጥፋት ይኖር እንደሆን ሲመረምሩ የከረሙት ልዩ አቃቢ ሕጉ ሮበርት ሙለር ለረጅም ጊዜ ሲጠበቅ የቆየውን ሪፖርታቸውን አጠቃለዋል። የምክር ቤት አባላት ሪፖርቱ ይፋ ይሁን እያሉ ናቸው። ሮበርት ሙለር ሪፖርታቸውን በጠቅላይ አቃቢ ሕግ ዊሊያም ባር ለሚመራው ለፍትህ ሚኒስቴሩ አስረክበዋል። ባር እያነበቡት መሆናቸው ተገልጿል። በሶሪያ በዩናይትድ ስቴትስ የሚረዱት ኃይሎች በሰሜን ምስራቋ ባጉሽ ከተማ ላይ ሰንደቅ ዓላማቸውን አውለበለቡ። ራሱን ካሊፌት ብሎ ያወጀው አሸባሪው እስላማዊ መንግስት ቡድን ድባቅ ተመቷል ሲሉም አስታውቀዋል። ትናንት ሌሊቱን ቡድኑን በአየር ጥቃት ሲያጣድፉት ካደሩ በኋላ ነው የሶሪያ ዲሞክራሲያዊ ኃይሎች ቃል አቀባይ ካሊፌቱ ድምጥማጡ ጠፍቷል ሲሉ ያወጁት። በድሬዳዋ የሚገኙትን ከ15 እስከ 20 ሺህ ገደማ ህገወጥ ቤቶች ከማፍረስ ይልቅ ሌሎች አማራጮችን ለመተግበር እያሰበ መሆኑን
ያስተዳደሩ የመሬት ልማትና ማኔጅመንት ቢሮ አስታውቋል። ይሁንና እነዚህ አማራጭ መፍትሄዎች በ2010 እና በ2011 የተገነቡትን ህገወጥ ቤቶች አይመለከትም ተብሏል። የህገወጥ መሬት ወረራን በተመለከተ የመሬት ልማትና ማኔጅመንት ቢሮ የፊታችን ረቡዕ ዝርዝር መግለጫ እሰጣለሁ ማለቱን ዜናውን ያደረሰን ዘጋቢያችን አዲስ ቸኮል ዝርዝሩን በቀጣይ ቀናት ያደርሰናል። ለሰዓቱ ያለን ዜና ይኸው ነው።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በመጽሔት ዝግጅታችን እንገናኝ። ለዛሬ በመላ ባልደረቦቻችን ስም እንሰናበታችኋለን። ፕሮዲውሰሩ ንጉሡ ታምሬ ነው። ያስተናገድኳችሁ ሰሎሞን አባተ ነኝ።